ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። ሰባታችን ዘሊቃ ነው። ጳጳስ ፍራንቺስኮስ ትናንትና 11 መስከረም 2010 ዓ.ም ምረት በቅድስት ማርታ ቤተ ጸሎት ባሳረጉት መስዋዕት ቅዳሴ ኢየሱስን ለማግኘት ዋናው መግቢያ በር ኃጢአተኛ መሆነን መታመን ነው ሲሉ ያለ ፍሪሳውያንና የሕግ ምሁራን እንቅፋት የሆነው የኢየሱስና ቀራጩ ማቴዎስ ግንኙነት እንዴት እንደተፈጸመ በመግለጥ ያ በዘመኑ ሊቃውንትና ባህል እንደ ታላቅ ኃጢአተኛ ይቆጠር የነበረው ቀረጥ ሰብሳቢ ማቴዎስ ኢየሱስ በጠራው መሰረትና ኃጢአተኛ መሆኑን አምኖ ይቅሬታ ጠይቆ ለውጥ ባሳየው ጉዞ መጀመሪያ ሐዋርያ ቀጥሎም ቅዱስ ሆኖ ትናንትና ላቲናዊ ሥርዓተ አምልኮ የምትከተል ካቶሊካዊት ቤተክርስቲያን የቅዱሱ በዓል ዘክራለች። ለዕለቱ የቀረበው ቃለ እግዚአብሔር ከወንጌሉ ሆኖ ኢየሱስ በመንገድ ሲያልፍ ይመለከተዋል። ተከተለኝ ይለዋል። ሁሉን ትቶ ደግሞ ይከተለዋል። ታላቅ ድግስም ያዘጋጃል። በድግሱ መጽባሃውያን የሚባሉ በባህሉ እንደ ኃጢአተኞች የሚቆጠሩ ሌሎችም እንደ ዘማዊዎችና እንደ ኃጢአተኞች ተቆጥረው ማንም የማይቀርባቸው ሰዎች ከኢየሱስ ጋር አብረው ሲበሉ ባዩ ጊዜ ፈሪሳውያንና የሕግ ምሁራን ለሐዋርያቱ ምን ነው አስተማሪያችሁ ከኃጢአተኞችና ከዘማዊያን ጋር ይመገባል ሲሉ ይጠይቃሉ። ሁሉን የሚያውቀው ጌታም የልባቸው ማውቆ በጥያቄ መልክ ሐኪም የሚያስፈልጋቸው ጤናማ ሰዎች ናቸው ወይስ ሕመምተኞች ብሎ ይጠይቃልና እርሱ የመጣው ጻድቃንን ለመጥራት ሳይሆን ኃጢአተኞችን ለማዳን መሆኑን ይነግራቸዋል። ቅዱስነታቸው የስብከታቸው መክፈቻ እንዲሆን የመረጡት የቅዱስ ማቴዎስ ሐዋርያ ጥሪን ሲሆን ጌታ ኢየሱስ ከማቴዎስ ከመገናኘቱ በፊት አንድ ድዊ ፈውሶ እንደነበርና የማቴዎስ ጥሪም በሶስት ቃላት ሊጠቃለል እንደሚችል ገልጠዋል። ሶስቱ ቃላት ደግሞ መገናኘት፣ ድግስ ወይም በዓል ማዘጋጀት፣ ሶስተኛ ደግሞ እንቅፋት የሚሉ ናቸው። ማቴዎስ ቀረጥ ያስከፍል ነበር። ይህንን ቀረጥ ከእስራኤላውያን ሰብስቦ ለሮማውያን ገዢዎች ስለሚሰጥ እጅግ የተጠላ እንደ ከዳተኛም ይቆጠር ነበር። ኢየሱስ ይመለከተዋል፣ ተከተለኝም ይለዋል። እርሱም ተነስቶ ይከተለዋል። ሁኔታውን መለስ ብለን የቃኘን እንደሆነ ማቴዎስ በሁለት ኃያላን ጉዳዮች መካከል እንደተገኘ ማለትም በአንዱ ዓይን ያ አተኩሮ የሚመለከተውን ምሕረት የሞላው የኢየሱስ ዓይን ሲመለከት፣ በሌላው በኩል ደግሞ ሌላው ዓይኑ በገንዘቡ ላይ በማኖር ለሁለት የተከፈለና ሁነኛ ውሳኔ በሚያስፈልገው ወጥመድ ይወድቃል። የኢየሱስ የምሕረት ዓይን ስላሸነፈም ሁሉን ትቶ ኢየሱስን ይከተላል። ይህንን ሁኔታ ቅዱስነታቸው በምሕረትና በኃጢአት መካከል ያለው ትግል በማለት ሰይመውታል። በዛች እይታ የኢየሱስ ፍቅር በማቴዎስ ልብ ለመግባት ችለዋል። ለዚህ ያበቃውም ማቴዎስ ኃጢአተኛ መሆኑን ያውቅ ስለነበር ነው። ማቴዎስ በማኅበረሰቡ ተቀባይነት እንደሌለው፣ ማንም እንደማይወደው ያውቅ ነበር። የባሰውን ደግሞ በሁሉም የተናቀ መሆኑን ያውቅ ነበር። እንደ እውነቱም ከሆነ ይህ ኃጢአተኛ መሆኑን የማወቅ አቋም ነበር የኢየሱስ የምሕረት በር መክፈቻ የሆነችለት። ለዚህም ነው ሁሉን ትቶ የተከተለው። በኃጢአተኛውና በኢየሱስ መካከል ያለ ግንኙነትም ይህንን ይመስላል። ለማዳን የሚያስፈልገው ዋነኛው አቋም በድንገት ውስጥ እንዳለህ ማወቅ ነው። ከህመም ለመዳን የመጀመሪያው እርምጃ ህመምተኛ መሆንህን ማወቅ ነው። ስለዚህ ኃጢአተኛ መሆንህን ማወቅ የኢየሱስ የምሕረት መልእክትን ለማግኘት የመጀመሪያ እርምጃ ነው። እኛም ጸሎት ስናሳርግ ይህንን የፍቅርና የምሕረት እይታን እናስብ። ይህ እይታ አዳኝ ነውና ፍርሃት አይኑረን። ልክ ዘኬዎስ እንዳደረገው ሁሉ ማቴዎስም በዚሁ ጥሪ እጅግ ስለተደሰተ ታላቅ ድግስ ያዘጋጃል። ኢየሱስንም ለምሳ ይጋብዘዋል። ያ ሁለተኛ ቃል ያልነው በዓል ማዘጋጀት ነው። ማቴዎስ ጓደኞቹን ይጠራል። ጓደኞቹ ደግሞ የእርሱ አይነት ማለት በማኅበረሰቡ ብዙ ተቀባይነት የሌላቸው እንደ ኃጢአተኞች ተቆጥረው ማንም የማይቀርባቸው ኃጢአተኞችና መጽባሕውያን ነበሩ። በእርግጥ እነኚህ ሰዎች ከኢየሱስ ጋር በማዕድ ሲቀርቡ ለኢየሱስ ይጠይቁት ነበር፣ እርሱም ይመልስላቸው ነበር። ይህ ያ ኢየሱስ በሉቃስ ወንጌል ምዕራፍ 15 ላይ እውነት እውነት እላችኋለሁ በሰማያት ውስጥ ንስሐ ከማያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ታላቅ ደስታ ይሆናል የሚለውን እንድናሰነትን ያደርገናል። ይህ ደስታ ይህ በዓል የምህረት በዓል ሆኖ ከአባት ጋር የምንገናኝበት ነው። ኢየሱስ ምህረትን ለሁሉ ይሰጣል፣ በነጻ ለሁሉን ያድላል ለሁላችን። ከዚህ ሶስተኛው ቃል ይመጣል፣ የእንቅፋት ጉዳይ። ፈሪሳውያን መጽባውያንና ኃጢአተኞች ከኢየሱስ ጋር በማደቀምጡ ሲደሰቱ ባዩ ጊዜ አላስችላላቸውና ሐዋርያቱን እረ እንዴት ነው ወምራቸው ከመጽባውያንና ከኃጢአተኞች ጋር አብረው የሚገበው ሲል ይጠይቃሉ። ሁሌ አንድ እንቅፋት ሲያጋጥም እረ ለመሆን እንዴት በሚል ሐረግ ይጀምራል። ይህንን ቃል በመተሰሙበት ጊዜ አንድ የማይሆን ነገር በስተኋላ እንዳለ በቂ ምልክት ነው። የሚከተለው ነገር ልዩ ነገር ወይም ልዩ እንቅፋት መሆኑን እርግጠኞች ነን። የፈሪሳውያኑ ችግርም ኢየሱስ እንዲህ በማድረግ ሕጉን ስላልተከተለ ይህ ንጹሕ ይሆናል። በእግዚአብሔር መንግሥት ለመኖርና ለመመላለስ ሕጉን ደንቦቹን አንድ በአንድ በደንብ ያውቁት ነበር። ችግሩ ግን እዛ ላይ ተዘግተው መቅረታቸው ነው። መሥዋዕት በማቅረብ ብቻ ቆመዋል። ሕጉ የሚለውን ሁሉ እናደርጋለን፣ ስለዚህ መንግሥተ ሰማይ የእኛ ብቻ ናት ይሉ ነበር። ባጭሩ መዳን በበኩላቸው ብቻ እንደሚገኝ እርግጠኞች ነበሩ። ነገር ግን የሚያድን እግዚአብሔር መሆኑን እንወቅ። የሚያድን ኢየሱስ ክርስቶስ ነው። የዚህ አይነት እንቅፋት ዛሬም በካቶሊካውያን እንዳለ ለመግለጥም ቅዱስነታቸው ያ እረ ለመሆኑ ይህ እንዴት ይሆናል የሚለውን ቃል አንዳንድ ጊዜ የምህረት ሥራ በምንፈጽምበት ጊዜ ልንሰማቸው እንችላለን። ያም ሆነ ይህ ኢየሱስ ፈሪሳውያንን የሚመክራቸው ሂዱና ተማሩ በማለት ገና የሚቀራቸው ነገር እንዳለ ነው። ወንጌሉ እንደሚተርከው ምህረት እንጂ መሥዋዕት አልፈልግም የሚለው ምን መሆኑን ተማሩ ይላቸዋል። እኔ የመጣሁት ደግሞ ጻድቃንን ሳይሆን ኃጢአተኞችን ለመጥራት ነው ሲል ቁርጡን ነገራቸው። ስለዚህ ኢየሱስ እንዲያይህ እንዲመለከትህ ተከተለኝ ብሎ እንዲጠራህ የምትሻ ከሆንክ ኃጢአተኛ መሆንህን ታመን። ኃጢአተኞች መሆናችንን የምንታመነው በስነ ሐሳብ ብቻ ሳይሆን በተጨባጥ ያሉንን ኃጢአቶች በማሰብ ነው። ኢየሱስ ፍቅር በሞላው የምህረት እይታ እንዲመለከተን እንፍቀድለት። የእንቅፋቱ ጉዳይ በቤተ ክርስቲያንም ሳይቀር እጅግ ብዙ ናቸው። በአንዱ በኩል የፈሪሳውያኑ አይነት ሆኖ የገዛ ራስዋ ቅዱሳንን ሳይቀር እናርቃቸው ስትል ማሳደድዋን ቅድስት ዮሐንስ ዘአርክ በገዛ ቤተ ክርስቲያን ሰይጣናዊት ሰይጣን አላት ተብላ በእሳት ተቃጥላ የሞተች፣ ቅድስት ቴሬዛ በክህደት ተጠርጥራ ብዙ የተሰቃየች፣ ብፁዕ ሮዝሚኒ ወዘተ። ስለዚህ ምህረት እፈልጋለሁ እንጂ መሥዋዕት አልፈልግም የሚለውን አስታውሰን ወደ ኢየሱስ የሚመራን ዋነኛው በር እውነትም ኃጢአተኞች መሆናችንን መታመን ነው። እርሱም ወዲያውኑ ሊገናኘን ይመጣል። ከኢየሱስ መገናኘትም እጅግ ደስ የሚያሰኝ ነው ሲሉ ስብከታቸውን ደምድመዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር መስከረም 21 ቀን 2017 ዓ.ም ለአቅመ አዳም ያልደረሱት ሕፃናት ጥበቃ ጉዳይ ድርገት አባላት ድርገቱ ለሚያካሂደው ጠቅላይ ዓመታዊ ሙሉ ጉባኤ መክፈቻ ምክንያት አገረ ቫቲካን እየገቡትን ተቀብለው መሪ ቃል መለገሳቸው የቫቲካን ሬዲዮ ለእክት ጋዜጠኛ ማኑዌላ ካምፓኒሌ ገለጡ። በቤተ ክርስቲያን ውስጥ ለአቅመ አዳም ባልደረሱት ሕፃናት ላይ የሚፈጸመው የወሲብ አመጽ በምንም ተአምር በዝምታ የማይታለፍና ምንም መታደግ የማይገባው ጸረ ሰብአዊ ተግባር ነው። ስለዚህ ቤተ ክርስቲያን ምንም እንኳ ችግሩን እውቅና ሰጥታበት ነቅታ ተገቢ ምላሽ በመስጠቱ ረገድ የዘገየች እንደነበረች የሚታወቅም ቢሆን አንድ ችግር ዘግይቶ ሲስተዋል መፍትሄውም እንደ መስተዋሉ ጭምር የዘገየ ነው የሚሆነው። ነገር ግን እግዚአብሔር የተመሰገነ ይሁን ችግሩ እንዲወጣ እውቅና አግኝቶ ተገቢ ምላሽ እንዲሰጥበት ያነቃቁ በቤተ ክርስቲያን ውስጥ ጽኑና ብርቱ ሰዎች ተነቃቅተዋል፣ ችግሩን ፊት ለፊት እንዲታይ አድርገዋል። የወሲብ አመጽ ሰለባ ስለሆኑት ጉዳይና ይህ ከባድ ወንጀል በተመለከተ የአንቀጸ እምነት ተንከባካቢ ቅዱስ ማህበር በመከታተል በማጣራት ረገድ አብይ ጥረት እያደረገ ነው። ሆኖም በተገቢ ፍጥነት ማጣራት የሚገባቸው ጉዳዮች አሁንም እንዳሉ ነው። ስለዚህ አስቸኳይ ምላሽ የሚያስፈልጋቸው ጉዳዮችን አጣጥፎ መቀመጥ አያስፈልግም ካሉ በኋላ አክለው በቤተ ክርስቲያን ተፈጽሟል ስለሚባሉት በሕፃናት ላይ የተፈጸሙ የወሲብ አመጽ ዙሪያ አንድ የጥናት ሰነድ አለ። ይህንን ሰነድ በሚገባ በጥልቀት መርምሮ ተገቢ ምላሽ በመስጠቱ ረገድ የሚደረገው ስራ ፈጣን እንዲሆን ለማድረግ የሰነዱ አጥኚ አባላት ቁጥር ከፍ እንዲል ተደርጓል። ወንጀሉ መፈጸሙ በእርግጠኝነት ማስረጃ ካለ የይግባኝ ጥያቄ ላለመቀበል ግድ ይሆናል። የማይታበል ማስረጃ የቀረበበት ተከሳሽ ግለሰብ ወንጀለኛ ነው በርግጥ ጤነኛም አይደለም በፈጸመው በደል ታምኖ ቢጸጸት በትክክል ከሁለት አመት በኋላ ይቅርታ ሊያገኝ ይችላል ሆነም እኔ ንጻ ተብሎ እንዲለቀቅ ምህረት ይሰጥ ብዬ አልፈርምም ፍርዱን በሚገባ ማጠናቀቅ ይኖርበታል እንዳሉ ካምፓኒሊ ገለጡ ድርገቱ ከተቋቋመበት ባለፉት 3 አመታት ውስጥ ያከናወናቸው ስራዎች የሚመሰገን ነው አንዳንድ የወሉደ ከነታ አባላት በፈጸሙት ዮሲብ አመጽ ጥልቅ ሀዘንና ሀፍረትም ጭምር እንደተሰማኝ በይፋ ገልጫለሁ በዚህ ብቻ ሳልወሰን የድርገት ለአቅማ አዳም ያልደረሱትን ዜጎች በመከላከል ረገድ ሊበረታና ጥልቅ እምነት የሚያስፈልገው በመሆኑም እምነቱን ሊያጎለብት የሚያግዙት መንገዶችን አብሬ በመጓዝ እያመላከትኩኝ እገኛለሁ ከጌታችን ኢየሱስ ክርስቶስ የተሰጠን ወንጌል ለአቅማ አዳም ያልደረሱትንና ገዛ ራሳቸውን የመከላከሉ ብቃትም ሆነ አቅሙም የሌላቸውን እንከላከል ዘንድ ግድ ይለናል ጥሪያችንም ነው የወንጌል ተልእኮም ነው ዮሲብ አመት ሰለባ የሆኑት የሰጡት ምስክርነት ቀርቤ ካፋቸው ሰምቻለሁ ዮሲብ አመት ክርስቶስንና ቤተክርስቲያንን የምታስተምረው ትምህርት የሚጻረር ከባድ ኃጢአትም ነው ዮሲብ አመት ዙሪያ ቤተክርስቲያን የምታካሂደው ትግል ዳግም በማረጋጋት በእግዚአብሔር ልጆች ላይ የነን አስተቃቂ በደል የሚፈጽም ከፈጸመ ወንጀል ጋር የሚመጣጠን ተገቢ ፍርድ ሊያገኝ ይገባዋል ካሉ በኋላ ቅዱስ አባታችን በተለያዩ አገሮች የሚገኙት የብፁዓን ጳጳሳት ጉባኤዎችና እንዲሁም የተለያዩ ገዳማትና መንፈሳዊ ማህበራት ጠቅላይ አለቆች የዚህ ድርገት ምክር በማጠየቅ ያከናውኑት ያለው ትብብር የሚመሰገን ነው ይህ ድርገት በሌላው ረገድም ለነዚያ ዮሲብ አመጽ በተመለከተ የጠለቀ ግንዛቤውና ጉዳዩ ለማጣራት አቅሙ ለሌላቸው የብፁዓን ጳጳሳት ጉባኤዎች አብይ ድጋፍ እየሰጠም ይገኛል ካንቀጸ እምነት ተንከባካቢ ቅዱስ ማህበርና ያስፎተ ወንጌል ለአህዛብ ተንከባካቢ ቅዱስ ማህበር ጋር የሚደረገው ትብብር እጅግ ወሳኝ ነው እንዳሉ ካምፓኒሊ አስታወቁ ቅዱስ አባታችን የድርገቱ ሊቀመንበር ብፁዕ ካርዲናል ኦምሌይና እንዲሁም የዚህ ድርገት መስራች ከሆኑት ውስጥ ማሪየ ኮሊንስ በተለየ መልኩ እየሰጡት ያለው የህንጸት መርሃ ግብር አመስግነው ድርገቱ ሰበካዎች መንፈሳዊ ማህበራት ለኦካኖ ወንጌል የካቶሊክ ተቋሞች ዮሲብ አመጽ አስቀድሞ መጠንቀቅ ዙሪያ እየሰጠው ያለው ህንጸት እጅግ አስፈላጊ ነው መቀጠልም ያለበት እቅድ ነው እንዳሉ የገለጡት ለእክት ጋዜጠኛ ካምፓኒ ለአያይዘው ቅዱስ አባታችን ዶሰሊካና ጳጳሳት ፍራንቸስኮ ያሰሙት ንግግር ሲያጠቃልሉ ድርገቱንና አባላቱን ለቅድስተ ማርያም አወክፈው ድርገቱ ዮሲብ አመጽ ሰለባ የሆኑትን የሚያዳምጥ ስለ እነርሱ ፍትህ እንዲቆም አሳስበው ይህ ወንጀል ጨርሶ ለማጥፋት የሚደረገው ትግል ከባድና ብዙ ጥረት የሚጠይቅ ነው የህፃናት መብትና ክብር ጥያቄ ውስጥ የማይገባ ጉዳይ ስለሆነ በዚህ ጥረት መሰላቸት አይኖርብንም እንዳሉ ጠቅሰው በልጆች ላይ የሚደረግ ጥበቃ አሁንም በእኛ ዘመን በቤተ ክርስቲያኑ ካሉት ከፍተኛ ትኩረት ከሚሰጥባቸው መርሃ ግብሮች ውስጥ ቀዳሚ ነው ዮሲብ አመት ሰለባ የሆኑትና ቤተሰቦቻቸው ምጭምር ቤተ ክርስቲያን ቅርብ በመሆን በሁሉም ዘርፍ ተገቢ ድጋፍና ትኩረት ሰጥታ ጥበቃ በማቅረብ በረገድ እያገለገለች መሆኗ ብፁዕ ካርዲናል ሲን ኦምሌይ የድርገቱን አባላት በቅዱስ አባታችን ፊት አቅርበው ባስደመጡት ንግግር ያሰመሩበት ሐሳብ ሲሆን ቅዱስ አባታችን ስለ ህፃናት ጥበቃ በተመለከተ የሚሰጡት አስተምህሮ ምክንያት መስጋና ማቅረባቸው ገልጠዋል
በዚህ ሳምንት በቪዚታ አድሊሚና የሚታወቀውን በየአምስት ዓመት በመላው ዓለም ያሉ ካቶሊካውያን ኪፐጳጳሳት በሮም በመገኘት የቅዱሳን ጴጥሮስና ጳውሎስ መቃብሮች ለመሳለም ስለ ክልሎቻቸው ከመንበረ ጴጥሮስ ጋር ለመወያየት በሚያደርጉት ጉብኝት ለሚገኙ የቦሊቪያ ጳጳሳት ከቅዱስነታቸው ጋር ተገናኝተው በተወያዩበት ወቅት ቅዱስነታቸው ቦሊቪያ ሁሌ በልቤ ልዩ ቦታ አላት ሲሉ ቅርበታቸውንና አሳቢነታቸውን ገልጠውላቸዋል። የቦሊቪያ ብፁዓን ጳጳሳትም በበኩላቸው ቅዱስነታቸው እንደ አውሮፓውያን አቆጣጠር በሐምሌ ወር 2015 ዓመተ ምህረት በሀገራቸው ያደረጉትን ሐዋርያዊ ጉብኝት በማስታወስ ለመላው የቦሊቪያ ሕዝብ በተለይ ደግሞ ለወጣቶች ያን ያቀረቡት ቃለ ምዕዳን ከጳጳሳቶቻቸው ጋር በመተባበር እምነታቸውን ሕያው ለማድረግ ኃላፊነታቸውን እንዲወጡ ነበር። ዛሬም በዚህ ግንኙነት እምነታችን ሕያው የሚያደርግ ቃለ ምዕዳን ተቀብለናል ሲሉ እርካታቸውን ገልጠዋል።
በቫቲካን የመገናኛ ተቋም ጠቅላይ ጽፈት ቤትና በኢየሱሳውያን ማህበር መካከል አብሮ ለመስራት የሚያስችል ስምምነት መፈረሙ ተሰማ። ሞንሲኞር ዳሪዮ ኤድዋርዶ ቪጋኖ የቫቲካን መገናኛ ተቋም ጠቅላይ ጸሐፊ በፊርማው ስነ ስርዓት ላይ ባሰሙት ንግግር የፊርማው ስነ ስርዓት የተፈጸመው ሁለተኛው የቫቲካን ጉባኤ በተከናወነበት ወቅት የቫቲካን ሬዲዮ ጣቢያን ያስተዳድሩ የነበሩ ክቡር አባ ስቲፋኔሲ ልደት 100ኛ ዓመት ከተቆጠረ ከጥቂት ቀናት በኋላ እንደሆነ ጠቅሰው በጊዜው የጉባኤው ሂደት ይፋ የሚደረገው የላቲን ቋንቋንና ስነ መለኮታዊ አገላለጽን እምብዛም ለማይረዳ ሕዝብ እንደነበር አስታውሰዋል። በዚህም መሰረት አባ ስቲፋኔሲ ለመገናኛ ተጠቃሚዎች ትኩረት በመስጠት ከፍተኛ ጥንቃቄን ያደርጉ እንደነበር አስታውሰው ዛሬም ቢሆን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለቫቲካን የመገናኛ ተቋም ተሐድሶ ሲነሱ ይህን መንገድ ግንዛቤ ውስጥ አስገብተው ነው ብለዋል። ሞንሲኞር ቪጋኖ አክለውም አባ ስቲፋኔሲ በሁለተኛው የቫቲካን ጉባኤ አዳራሽ የሚከናወነውን ውይይት በሚገባ ከተረዱ በኋላ ቀጥለውም ህዝቡ ማወቅ ያለበትን ወደ ህዝቡ ዘንድ በማድረስ ሁለቱን ወገን ማስማማት ችለዋል ካሉ በኋላ በሁለቱ ርዕሰ ሊቃነ ጳጳሳት በርዕሰ ሊቃነ ጳጳሳት ቤኔዲክቱስ 16ኛ እና በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጊዜም ተመሳሳይ መንገድ መከተላቸውን እንደ ምሳሌ ጠቅሰዋል። የቫቲካን መገናኛ ተቋም ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ የሆኑት ሞንሲኞር ዳሪዮ ኤድዋርዶ ቪጋኖ በራሳቸውና እርሳቸው በሚመሩት የመገናኛ ተቋም ስም ኢየሱሳውያን ማህበር ከአንድ ዓመት ተኩል ወዲህ በቫቲካን ሬዲዮ ድርጅት ውስጥ ሳይሆን ከዚያ በሚበልጥ መንገድ እያበረከቱ ስላሉት እገዛ ምስጋናቸውን አቅርበዋል። በስምምነቱ ፊርማ በኩል የኢየሱሳውያን ማህበር ሐዋርያዊ ተልእኮ አገልግሎትን በመገናኛው ዘርፍም ለማበረከት ዝግጁነታቸውን ገልጸዋል ብለዋል። ሞንሲኞር ቪጋኖ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተሐድሶ ሂደት ወቅት የኢየሱሳውያን ማኅበር አባላት በሚያደርጉት ትብብር እጅግ የረኩ መሆናቸውንና ለዚህም ምስጋና ማቅረባቸውን ገልጸዋል። ሞንሲኞር ቪጋኖ በንግግራቸው ማጠቃለያ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያስቀመጧቸው መስፈርቶች መሟላታቸውን እንድናረጋግጥ ታዘናል። አዲሱ የህብረት ጉዞ መልካም ፍሬን እንደሚያስገኝ እናምናለን። ምክንያቱም ለቤተ ክርስቲያን በምናቀርበው አገልግሎት የምናገኘው ደስታ ከማንኛውም እርካታ ይበልጣል። በእግዚአብሔር እቅድ ሙያችንን በተግባር እናሳያለን። እኛ የመገናኛ ባለሙያዎች ብቻ ሳንሆን በምስጢራዊ መንገድ በእግዚአብሔር ዘንድ የተለወጥን ባለሙያዎች በመሆናችን አገልግሎታችን ከሁላችንም በላይ ነው ብለዋል። የኢየሱሳውያን ማኅበር ተወካይ ክቡር አባ ዮሐን አንቶኒዮ አልቬስ በበኩላቸው ጊዜያት እንደሚፈራረቁ ጠቅሰው ቤተ ክርስቲያንን ማገልገል ማኅበራቸው ከተጠራበት ዓላማ አንዱ በመሆኑ ቤተ ክርስቲያን የምትጠይቀውን ማንኛውንም አገልግሎት ለማበረከት ዝግጁ መሆናቸውን ገልጸዋል። በመገናኛ ዘርፍም ቢሆን ማኅበራቸው የሚያበረክተው አስተዋጽኦ ደስታን ከመስጠት በተጨማሪ እንደ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምኞት ለቤተ ክርስቲያን መገናኛ ዘርፍ ተሐድሶ መሳካት የበኩላችንን ድጋፍ ማድረግ እንችላለን ብለዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ እንደ አውሮፓ አቆጣጠር መስከረም 21 ቀን 2017 ዓ.ም የኢጣሊያ የሕዝብ ተወካዮች ምክር ቤትና የሕግ መወሰኛው የበላይ ምክር ቤት ጣምራው የጸረ ወንጀል ቡድኖች ድርገት አባላት በድርገቱ ሊቀመንበር ሮዛ ቢንዲ ተሸኝተው አገረ ቫቲካን እየገቡትን ተቀብለው ማነጋገራቸው የቫቲካን ሬዲዮ ለእክት ጋዜጠኛ ሮቤርታ ጂሶቲ ገለጡ። ቅዱስ አባታችን ባስደመጡት ንግግር በቀጥታ በኢጣሊያ ጸረ የወንጀል ቡድኖች ትግል ህይወታቸውን እየሰዉ ዜጎች የመንግስት አካላት የህግና ፍትህ ጉዳይ አባላትን እንደ የህግ ዳኛ ሮዛሪዮ ሊቫቲኖ፣ ዳኞች ጆቫኒ ፋልኮኔና ፓውሎ ቦርሰሊኖ በማስታወስ በቀጥታ በግለሰብ ደረጃም ሆነ እንደ ተቋም እያጠቃ ያለው የግብረ ገብ ቀውስ ላይ በማነጣጠር የሰው ልጅ ከራስ ወዳድነት ካስመሳይነት ላደርባይነት ሙስናና ማጭበርበር ከተሰኙት ተግባ አሮችና ከህግ በላይ ሆኖ መኖር ከመሚለው ፈተና እንዲጠበቅ አደራ እንዳሉ ጂሶቲ አመለከቱ። አቅጣጫውን እየሳተ ለግልና ላንዳንዱ ወገን ጥቅም ያደላ ግልጽ ያልሆኑ ስምምነቶችን የሚከተል ፖለቲካ ህሊናን የሚያጨልም ተግባር ለሙድና እንደ ተራ ነገር ብሎ የሚያስብ እውነትንና ሐሰትን የሚያደባልቅ የተሰጠው ኃላፊነት ለራስ ጥቅም በማጠፍ ዜጎችን የሚክድ ነው። ከዚህ በተቃራኒው እውነተኛው ፖለቲካ ይላሉ ቅዱስ አባታችን የህዝብና የሀገር ጥቅም በመዝረፍ የዜጎችን ተስፋና ክብር የሚያ የሚያጨልሙትን የወንጀል ቡድኖች መዋጋት ተቀዳሚ ዓላማው የሚያደርግ ነው። በመሆኑም በሁሉም መንገድ ያንን የቀራውን ጥቅም የሚያንቋሽሽና የሚረግጥ ሙስናና ምግባረ ብልሽት መቃወም ግዴታ ነው። ብዙውን ጊዜ ሙስናና ምግባረ ብልሽት እንደ ለሙድ ቅቡልና ከሰው ልጅ ጋር አብሮ የተፈጠረ ባህሪ ተደርጎ ሲነገር እንሰማለን። ይባስ ተብሎም የብልጣ ብልጥ መፍትሄ ተደርጎ ይነገራል። የግል ጥቅም ለማካበትና የግል ግቦችን ለማሳካት የሚያስችል አቋራጭ መንገድ እንደሆነ ተደርጎ ሲፈጸም ይታያል። ሙስና ልክ እንደ አንድ ተላላፊ በሽታ ጥገኛ የሚያደርግ መርዛማ ስር እየሰደደ ማህበራዊ ኑሮ የሚያውክ አገርንና ህዝብን የሚያራቁት ህጋዊ መዋዕለ ንዋይ የሚያሸሽ ስርቆትና ዝርፊያ እንደ ባህል የሚያሰርጽ ጸያፍ ሊኮነን የሚገባው ተግባር ነው እንዳሉ ጂሶቲ አስታወቁ። ማፊያነት ወይንም ወንጀለኛነት በአካባቢያችን አማራጭ ስርዓት ሆኖ ይታያል። ሙስናንና ምግባረ ብልሽት መዋጋት አማራጭ ሳይሆን ቁርጥ ፈቃድ የሚጠይቅ ተቀዳሚ ዓላማ መሆን አለበት። መቃወም ብቻ ሳይሆን ይህንን ጸያፍ ተግባር በግልም ሆነ በማህበርም በመንግስት ደረጃና በፖለቲካው ዓለም ጭምር መዋጋትና እኩልነትና ፍትህ የሰፈነበት ህብረተሰብ መገንባት ያስፈልጋል። ማህበራዊ ፍትህ ጤናማ ህብረተሰብ ለመገንባት የሚደረገው ጥረት መሰረት ነው ያሉት ቅዱስ አባታችን አክለው ዛሬ ስለ የወንጀል ቡድኖችና ስለ ማፊያ ስንናገር ያንን አብይ ችግር እያመጣ ያለው የወንጀል ቡድኖች በህገወጥ መንገድ በጦር መሳሪያ ንግድ አደንዛዥ እጽዋትን በማዘዋወር በመሳሰሉት ጸረ ሰብአዊ ተግባር አማካኝነት የሚያከማቹት የገንዘብ ሀብት ህጋዊነት ለማልበስ ለሚገለገሉበት አካሄድ እየጠቀመ ያለው የገንዘብ ሀብት ስራ ላይ ማዋል ብቻ የሚለው ከዲሞክራሲው ስርዓተ ደንብ በላይ ሆኖ እየተስፋፋ ያለው የኢኮኖሚ ስልት ዋና ርዕስ በማድረግ መወያየት እጅግ አስፈላጊ ነው። ስለዚህ ከማፊያነት ተግባር እውነተኛ ነጻነት መቀዳጀት ያስፈልጋል እንዳሉ የገለጡት የቫቲካን ሬዲዮ ለእክት ጋዜጠኛ ጂሶቲ አያይዞ ህግንና ስርዓትን የማክበር ባህል ማስፋፋት፣ ዜጎችን ለህጋዊነት ባህል ማነጽ፣ አገር በሁሉም ዜጋ የምትገነባ የሁሉም ኃላፊነት የመወጣት ተግባር የምትሻ ናት። ሁሉም ጥሮና ግሮ መኖር የሚችልባት፣ ሁሉም እንደየችሎታው ና ብቃቱ የሚሳተፍባት፣ ሁሉም ዜጋ አሳታፊ ሀገር መገንባት ወሳኝ ነው። ይህ ደግሞ አንዱ የዚህ የጸረ ማፊያ ድርገት ኃላፊነት ነው። የሰው ልጅ ሰብአዊ መብትና ክብር ለማስከበር የሚደረገው ጥረት መቼም ቢሆን ችላ ሊባል አይገባውም በማለት ያስደመጡት ንግግር ማጠቃለላቸው ሮቤርታ ጂሶቲ አስታወቁ።
ባለፈው ማክሰኞ ሜክሲኮን ያጋጠመው የ6.8 እና 7.7 ሬክተር ርዕደ መሬት እስካሁን 273 ሬሳዎች የተሰበሰቡ ሲሆን ገና ሌሎች ሁኔታቸው ያልታወቀ እንዳሉና ፍለጋውና የነፍስ አድን ሥራው እየቀጠለ ባለበት ጊዜ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በሁለመናዊ ሰብአዊ እድገት ጳጳሳዊ ማኅበር አማካኝነት 150 ሺህ የአሜሪካን ዶላር ለእርዳታ እንደላከ ሲመለከት፣ ይህ የመጀመሪያ ሆኖ በሚቀጥሉት ቀናት ደግሞ የገንዘብም ይሁን የቁሳቁስ እርዳታ እንደሚልክ ከቅድስት መንበር የወጣ መግለጫ አስታውቀዋል። እርዳታው በሜክሲኮ በሚገኘው የቅዱስነታቸው ሐዋርያው እንደራሴ ማለትም ኑንሲያ አፖስቶሊካ አማካኝነት በዚሁ ርዕደ መሬት በብርቱ ለተጎዱ ሰበካዎች እንደሚከፋፈል ሲመለከት፣ ይህም ቅዱስነታቸው ባለፈው ዕለተሮብ በሳምንታዊ ዕለተሮብ ትምህርተ ክርስቶስ ፍጻሜ ላይ በገለጹት መንፈሳዊ ቅርበትና ጸሎትን ተከትሎ አባታዊ ቅርበታቸውን በመግለጥ ሕዝቡን ለማበረታታት መሆኑም ተመልክተዋል።
በናይጄሪያ የኮሌራ በሽታ ወረርሽኝ መስፋፋቱ ተነገረ። በናይጄሪያ ካኑ ግዛት ውስጥ የኮሌራ ወረርሽኝ ተስፋፍቶ 48 ሰዎች መሞታቸውና በበሽታው የተያዙት ሰዎች ቁጥርም ወደ 2627 መድረሱ ታውቋል። ወረርሽኙ የተዛመተው በመንግሥት ወታደሮችና በቦኮ ሐራም እስላማዊ ታጣቂ ኃይል መካከል የተቀሰቀሰውን ጦርነት ሸሽተው በጊዜያዊ መጠለያ ጣቢያ በሺዎች በሚቆጠሩ ሰፋሪዎች መካከል እንደሆነ ታውቋል። በሽታው ከካኑ ግዛት አልፎ ወደ ሚጁጎሪ ግዛትም መድረሱን በስፍራው ያለው ድንበር የለሽ የሐኪሞች ቡድን አስታውቋል። የሐኪሞቹ ቡድን አስተባባሪ የሆኑት አና ቺለርስ እንዳስታወቁት የኮሌራ በሽታን ለመዋጋትና ወረርሽኙንም ለመቀነስ የቅድሚያ ምርመራ አስፈላጊነት ገልጸው በሌሎች ጣቢያዎች የቀሰሙትን ልምድ ማለትም የበሽታው ተጠቂ ሰዎችን በፍጥነት ተቀብለው የሚያሳርፉበትን ቦታ በማመቻቸት አስፈላጊውን ምርመራ ማድረግ እንደሆነ አስረድተዋል። ለኮሌራ በሽታ ወረርሽኝ መስፋፋት ትልቁ ምክንያት ሰዎች በሚኖሩበት አካባቢ በቂ የንጽህና አገልግሎት ካለመኖሩ የተነሳና በስፍራውም በብዙ ሺዎች የሚቆጠሩ ሰዎች ያለ ንጽህና አገልግሎት በመቆየታቸው እንደሆነ ያስረዱት የሐኪሞች ቡድን አስተባባሪ በሙና ጋራጅ በተባለው ጣቢያ ብቻ 20 ሺህ ሰዎች እንደሚስተናገዱ አስረድተዋል። ሌላው በስፍራው የህክምና ቡድን አስተባባሪ የሆኑት ዶክተር ፊሊክስ ኳሲ እንዳሉት ሐኪሞቻቸው በተሰማሩበት ጣቢያ የ24 ሰዓት ነጻ የህክምና አገልግሎት እንደሚሰጥ ገልጸው ህክምናውንም ለመጀመር እንዲያስችል አስቀድሞ ታካሚው በኮሌራ በሽታ ወረርሽኝ መያዙን ለማረጋገጥ የማያቋርጥ ተቅማጥና በሰውነት ውስጥ የፈሳሽ መጠን መቀነስ እንዳለ ማረጋገጥ ያስፈልጋል ብለዋል። ከህብረተሰቡ ከተወጣጡ ረዳት የህክምና ባለሙያዎች ጋር ሆነው ወረርሽኙ እንዳይዛመት የቅርብ ክትትል ማድረጋቸውን አስታውቀዋል። ድንበር የለሽ የሐኪሞች ቡድን ከናይጄሪያ ባሻገር የኮሌራ ወረርሽኝ በተዛመዱባቸው አገሮች ማለትም በቻድ፣ በየመንና በኮንጎ ዲሞክራቲክ ሪፐብሊክ ተሰማርተው እንደሚገኙ የሚታወቅ ሲሆን ከኮንጎ ዲሞክራቲክ ሪፐብሊክ ጎማ ክፍለ ሀገር በሰሜን ኪቡ በተባለው ስፍራ በስራ ተሰማርተው የቆዩትና የተዛማች በሽታዎች ባለሙያ የሆኑት ሲልቪያ ማንቺኒ በናይጄሪያ ውስጥ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ገልጸዋል።
ቅዱስ አባታችን ሩስ ሊቃነ ጳጳሳት ፍራንቼስኮ አገረ ቫቲካን ለጉብኝት የገቡትን ዓለም አቀፍ የምስልምና ሃይማኖት ጉባኤ ጠቅላይ ዋና ጸሐፊ ዶክተር ሙሐመድ አልኢሳን እንደ አውሮፓውያን አቆጣጠር መስከረም 20 ቀን 2017 ዓ ም ከተለያዩ ሃይማኖቶች ጋር የጋራ ግንኙነት ተንከባካቢ ጳጳሳዊ ምክር ቤት ህንጻ ተቀበለው ማነጋገራቸው የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። ዶክተር ሙሐመድ አል ኢሳ አገረ ቫቲካን እንደገቡ ከተለያዩ ሃይማኖቶች ጋር የጋራ ግንኙነት ጉዳይ የሚከታተለው ጳጳሳዊ ምክር ቤት ሊቀመንበር ብፁዕ ካርዲናል ዣን ሉዊስ ታውራን ጋር መገናኘታቸውና በተካሄደው ግንኙነትም ሃይማኖትና አመጽ የማይጣጣሙና ወንድማማችነትና ሰላማዊ የጋራ ኑሮ ሰላም ለመገንባት የሚያስችል ግብረገባ ሀብቶች ያለው መሆኑ በአጽንኦት በማመላከት ጸንፈኝነት ወደ ደም መፋሰስ የሚገፋፋው ግጭት ከሃይማኖት ጋር የሚጻረር ፈጽሞ ሃይማኖታዊ መሰረት የሌለው ተግባር መሆኑ እንደተሰመረበት የገለጠው የቅድስት መንበር የዜናና ህትመት ክፍል መግለጫ አያይዞ የሃይማኖትና የህሊና ነጻነት በስፋት በሚኖርበት ዓለም ላደጋ መጋለጡና ትክክለኛ የሆነ ሃይማኖታዊ ባህል ማስፋፋት ለሰላማዊ የጋራ ኑሮ ዋስትና መሆኑ ያረጋገጠ ግንኙነትም እንደነበር አስታውቆ ሁለቱ አካላት በቅርቡ አንድ የጋራ ኮሚቴ ማቋቋም በሚል መርሃ ግብር ላይ መስማማታቸው ያመለክታል። የተከበራችሁ አድማጮቻችን ለለተው ያልነው የዜናው ስርጭት ይህ የስካውን ድረስ ነበር። በሚቀጥለው የዜና ስርጭት እስከምንገናኝ ድረስ በደና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቶር ኢየሱስ ክርስቶስ።